voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ምርመራ ጀምረን ኦልሞስት ወደ ማጠናቀቁ እየሄድን ነው። በከፊል ማለት እያንዳንዱ እነዚህ ሰዎች የሰሯቸውን ወንጀሎች ምርመራን ለመጨረሳውን በጣም ብዙ ጊዜ ይወስዳል። ምንም አያጠያይቅ ከመጀመሪያው ጀምሮ የፈጸሟቸውን ወንጀል ብለን የምንለይ ከሆነ ማለት ነው። ነገር ግን መከላከያ ሰራዊታችን ላይ ጥቃት የፈጸሙበትን ድርጊት እና ለውጡን ተከትሎ ሀገር ላይ ጦር ለማንሳት ያደርጉ የነበሩ ስራዎችን በከፊል ወደ ማጠናቀቁ እየሄድን ነው። ስለዚህ ምርመራ ላይ ብዙ የምንቆይበት ነገር አይደለም የሚኖረው።
የፌዴራል ጠቅላይ አቃቤ ሕግ የሙስናና የተደራጁ ወንጀል ጉዳዮች ምክትል ጠቅላይ አቃቤ ሕግ አቶ ፍቃዱ ጸጋ ናቸው። የዚህንም ዝርዝር ይዘናል። ዜናውን ተከትሎ በመጽሔቱ ክፍለ ጊዜ ይቀርባል። ጤና ይስጥልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሰኞ ጥር 24 2013 ዓ.ም ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ከዕለቱ ዜና አቅራቢ ቆንጅት ታየ፣ ከቴክኒክ አቀናባሪው ንጉሱ ታምሬ፣ ከዕለቱ ዋና አዘጋጅ ሰለሞን አባትና እንዲሁም በያሉበት ሆነው የዕለቱን ዝግጅቶች ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጅት ታየ ነኝ። እነ አቶ ጃዋር መሐመድን ችሎት ለመከታተል ብጫ ለብሰው ልደታ ፍርድ ቤት ተገኝተው የነበሩና ፖሊስ ያሰራቸው ከ80 በላይ ሰዎች መለቀቃቸው ተገልጿል። አሳሪዎቹ ልደታ መጀመሪያ ደረጃ ፍርድ ቤት ቀርበው መፈታታቸውን አክሎ ሙክታር ጀማል ተከታዩን ዘገባ አስተላልፏል።
ፖሊስ በቁጥጥር ስር ካዋላቸው ውስጥ 10 የሚሆኑ ፍርድ ቤት ማቅረቡን እና ጉዳዩን የተመለከተው የልደታ መጀመሪያ ደረጃ ፍርድ ቤት በዋስ እንዲፈቱ መወሰኑን ከታሳሪዎቹ አንዷ መሰረት ዳባ ለቪኦኤ ገልጻለች።
ወደ 90 የሚሆኑ ሰዎች በአንድ ቀን ቢጫ ልብስ በመልበሳቸው ብቻ እዛ እስር ቤት ለተወሰነ ሰዓትም የቆዩ፣ ቀኑ ሙሉ የቆዩ፣ ማታ ላይ የተለቀቁም ነበሩ፣ በማግስቱም የተለቀቁ ነበሩ። በሶስተኛ ቀን ከ48 ሰዓታት በኋላ ፍርድ ቤት አቅርበውን ክስ መሰረቱብን ማለት ነው። ይህም ቢጫ ልብስ ለብሶ ፍርድ ቤትን ለማወቅ ተደራጅተው በመምጣት የተያዙ ናቸው በማለት ነው ያቀረቡ። ስለዚህ ያጠፉት ነገር አለ ወይ? ቢጫ በመልበሳቸው የተፈጠረ ሁከትስ ብጥብጥስ ነበረ ወይ ብሎ ዳኛው ሲጠይቃቸው አይ ምንም አልተፈጠረም አሉ። ስለዚህ ምን ችግር አለው ታዲያ ቢለብሱ መብታቸው ነው የሚለውን ነገር አነሱ እና ተጨማሪ 14 ቀናት ይሰጠንና ምርመራ እናድርግ ብሎ ፖሊስ በጠየቀው መሰረት 14 ቀን ምንም አልፈይድም፣ አንድ ቀን ሰጣችኋለሁ፣ በአንድ ቀን ውስጥ አጣርታችሁ ያለውን ነገር ልታቀርቡ ማለት ፍርድ ቤቱ ባዘዘው መሰረት በማግስቱ አቀረቡም ማለት ነው። ችግር እስካልተፈጠረ ድረስ መብታቸው ነው በማለት የዋስ መብታችን እንዲጠበቅ በጠየቀው መሰረት የኛ ጠበቃ ማለት ነው አቶ ከድር ቡሎ የዋስ መብት ተጠብቆልን ለአስራችንም ወጣን ማለት ነው።
መሰረት እንደገለጸችው ቢጫ ለብሰን ፍርድ ቤት የሄድ ነው ለታሳሪዎች አጋርነት ለማሳየትና የፍትህ ሂደታቸው እንዲፋጥን ኦሮሞ የለው ሙቭመንት ወይንም የኦሮሞ ቢጫ እንቅስቃሴ ተብሎ የተሰየመ ሰላማዊ እንቅስቃሴ ነው ብላለች። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
ትናንት እሁድ ሶማሊያ ዋና ከተማ ሞቃዲሾ የሚገኝ ሆቴል ውስጥ በተፈጸመው ጥቃት የሞቱት ሰዎች ቁጥር 15 ደረሰ። ቢያንስ 20 ሰዎች መቁሰላቸውን ፖሊስና የሕክምና ባለስልጣናት አስታውቀዋል። ከተገደሉት መካከል 4ቱ አጥቂዎቹ ራሳቸው መሆናቸውን የጸጥታ ባለስልጣናት አመልክተዋል። ጽንፈኛ ታጣቂው ቡድን አልሸባብ ለጥቃቱ ኃላፊነት ወስዷል። አፍሪክ ሆቴል በተባለውና በሞቃዲሾ ከሚገኙ ታዋቂ ሆቴሎች አንዱ በሆነው መኪና ላይ የተጠመደ ቦምብ ከፈነዳ በኋላ የመንግስት የጦር ሰራዊት መለዮ ልብስ የለበሱ የአልሸባብ ታጣቂዎች ገብተው ተኩስ ከፍተዋል። ከተገደሉት መካከል አንዱ በጡረታ ላይ ያሉ ጀነራል ኑር ጋላል እና ከውጭ ሀገር ሄደው ሞቃዲሾ የጫጉላ ሽርሽር ላይ የነበሩ ሙሽሮች እንዳሉባቸው ነው የተመለከተው። በጥቃቱ ከተረፉት መካከል የቪኦኤው ዘጋቢ አብዲካፊ ዩሱፍ ከፍንዳታው በኋላ ሆቴሉ በጥቁር ጢስ ሲታፈን ነፍሳችንን ለማዳን ስንሯሯጥ ከፎቅ ላይ ይዘሉ የነበሩ ሰዎች አይቻለሁ ብሏል። የሶማሊያ ፕሬዚደንት መሐመድ አብዱላሂ ፋርማጆ እና ጠቅላይ ሚኒስትሩ መሐመድ ሁሴን ሮብሌ ጥቃቱን አውግዘዋል። ጸጥታ ኃይሎች በሆቴሉ ከአጥቂዎቹ ጋር የነበረው ፍጥጫ ከሰባት ሰዓታት በኋላ ሙሉ በሙሉ በቁጥጥር እንዳዋሉት የጸጥታ ባለስልጣናቱ አስታውቀዋል። የዓለም የምግብ ፕሮግራም የእርስ በርስ ጦርነት በተቀሰቀሰበት በሱዳን ዳርፉር ግዛት ለሚገኙ ተፈናቃዮች የሚሰጠውን የምግብ እርዳታ በ10,000 ቶን ለማሳደግ ማሰቡን አስታውቋል። ሊሳ ሽላይን ከጄኒቫ ያጠናቀረችውን ሪፖርት ደረጀ ደስታ ያቀርበዋል።
የተባበሩት መንግስታት ድርጅቶች በሱዳን ዳርፉር በአረብና ማሳሊት ነገዶች መካከል ባለፈው ወር አጋማሽ በተፈጠረው ግጭት 250 ሰዎች ሲሞቱ 100,000 የሚሆኑት ደግሞ መፈናቀላቸውን አስታውቀዋል። የዓለም ምግብ ድርጅት እንደሚለው 70,000 የሚሆኑ ተፈናቃዮች ከዳርፉር መዲና ኤልጀኒና ከተማ ወጣ ብለው በሚገኙ 70 የመጠለያ ካምፖች ውስጥ ተጠልለዋል። የምግብ ድርጅቱ ቃል አቀባይ ቶምሰን ፈሪል እንደሚሉት ስደተኞቹ እጅግ የተዳከሙና በምግብ እጥረት የተነሳ እየተሰቃዩ ነው። ተፈናቃዮቹ በአብዛኛው የማሽላ እህል የሚታደላቸው ሲሆን ምግብ ማብሰል ሳያስፈልጋቸው ፈጣን ምግቦችንና ውሃ፣ በተለይ ለህፃናት ደግሞ እንደ ብስኩት ያሉ ኃይል ሰጪ ምግቦች እንደሚሰጣቸው ቃል አቀባዩ ተናግረዋል። በአካባቢው የሚካሄዱ የእርስ በርስ ግጭቶች እየተባባሱ መሄዳቸው ያሳሰባቸው መሆኑን የገለጹት ቃል አቀባዩ ከዳር እስከ ጥር ድረስ የነበረው ወቅት በተለይ ለገበሬዎቹ ዘር የመዝሪያ ጊዜ እንደነበረም ጠቅሰዋል። ይህም የግብርናውን ሂደት የሚያስተጓጉል በመሆኑ የተፈጠረው ግጭት ጊዜያዊ እንኳ ቢሆን ለረጅም ጊዜ የሚቆይ ችግር እንደሚፈጥር ተናግረዋል። ከብዙ ጊዜም በኋላ ገበሬዎቹ ወደ ማሳዎቻቸው ሊመለሱ የሚችሉበት እድል አለ ቢባልም ወደ ግጦሽና ውሃ ቦታዎች መሄድ የሚኖርባቸው ከብቶች ግን በወቅቱ ካልተወሰዱ በሕይወት ሊቆዩ የሚችሉበት ሁኔታ አለመኖሩን ባለስልጣኑ ተናግረዋል። የዓለም ምግብ ድርጅት ሁኔታውን እየተከታተለ የምግብ አቅርቦት እርዳታውን እንደሚጨምር በማስታወቅ ግጭቱ በአስቸኳይ የሚቆምበትን ሁኔታ እንዲኖር አሳስበዋል። ያ ካልሆነ ግን በረሃብ የሚጠቃው ሰው ቁጥር እጅግ የበዛ ይሆናል ብለዋል።
የደቡብ ሱዳን የብሔራዊ አንድነት የሽግግር መንግስት በሰላም ስምምነቱ መሰረት ከአፍሪካ ህብረት ጋር የጋራ የፍትህ ችሎት ለማቋቋም መወሰኑ ያስደሰታቸው መሆኑን የህብረቱ ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ አስታውቀዋል። በደቡብ ሱዳን እንደ አውሮፓውያን አቆጣጠር በ2013 ዓመተ ምህረት ከተቀሰቀሰው ግጭት ተከትሎ በሀገሪቱ በስፋት የሰብአዊ መብት ጥሰት መፈጸሙን የሚገልጹ ሪፖርቶች ከወጡ በኋላ አህጉራዊው ህብረት በቀድሞ የናይጄሪያ ፕሬዚደንት ኦሉሴጉን ኦባሳንጆ የሚመራ መርማሪ ኮሚሽን እንዲቋቋም ማዘዙ የሚታወስ ነው። ኮሚሽኑ ታዲያ የመጨረሻ ሪፖርቱን በ2015 ዓመተ ምህረት አቅርቧል። ሙሳ ፋኪ መሐመድ ትናንት ባወጡት መግለጫ በብሔራዊ የፍትህ ስርዓቱና በአፍሪካ ህብረት ትብብር ተቋሙ እንዲመሰረት የተደረገው ውሳኔ የፍርድ ቤቱ ምስረታ ሂደት መጓተቱ እንዲያበቃ ይረዳል ብለዋል። ለመላ ደቡብ ሱዳናውያን ተጠያቂነት፣ እርቀ ሰላምና ፍትህ እንዲያገኙም ያደርጋል ነው ያሉት። በሌላ በኩል በሂዩማን ራይትስ ዋች የደቡብ ሱዳን ተመራማሪ ኒያሞ ቱትፐት የደቡብ ሱዳን መንግስት የወሰደውን ውሳኔ የሚቋቋመው የፍትህ ችሎት ሙሉ በሙሉ እንዲሰራ ተጨባጭ እርምጃ ይወሰዳል ወይ ከሚለው ጥያቄ ጋር በንቃት መከታተል ያስፈልጋል ሲሉ አሳስበዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በሚያንማር የጦር ሰራዊቱ ዛሬ የመንግስቱን ስልጣን መቆጣጠሩ ተገልጿል። እርምጃው የዚያችን ሀገር ለጋ የዲሞክራሲ ሽግግር ሂደት ቢያንስ በ10 ዓመት ወደኋላ የሚመልስና ከሩሲያና ከቻይና ጋር ያላትን አስቀድሞም እያደገ የመጣውን ግንኙነት ይበልጡን እንደሚያጠብቀው ተንታኞች ይናገራሉ። የሚያንማር የጦር ኃይል በሀገሪቱ ርዕሰ ብሔርነት የሚታወቁትን አውንግ ሳን ሱቺን ጨምሮ በርካታ ዋና ዋና የብሔራዊ ዲሞክራሲ ሊግ ፓርቲ መሪዎችን በቁጥጥር ስር አውሏል። በማስከተልም ለአንድ ዓመት የሚጸና የአስቸኳይ ጊዜ አዋጅ አውጇል። የጦር ኃይሉ ባለፈው ዓመት በተካሄደው ብሔራዊ ምርጫ በብዛት የማጭበርበር ተግባር ተፈጽሟል ብለን ያቀረብነው ስሞታ ምላሽ አላገኘም ማለቱ ተገልጿል። ባለፈው እንደ አውሮፓውያን ህዳር 8 በተካሄደው ምርጫ ብሔራዊ የዲሞክራሲ ሊግ ፓርቲው የጦር ሰራዊቱ ወገን የሆነውን የአንድነትና የልማት ፓርቲ አሸንፎ ለሁለተኛ የስልጣን ዘመን በከፍተኛ የድምጽ ብልጫ ተመርጧል። ዓለም አቀፍና የሀገር ውስጥ ታዛቢዎች በመርጫው እንዳይሳተፉ የተደረጉ አሉ በማለትና የምርጫው ኮሚሽንም አድላዊ ተግባር ፈጽሟል የሚል አቤቱታ ቢያሰሙም ይፋ የተደረገው የድምጽ ቆጠራ ውጤት ግን የመራጩን ፍላጎት የሚያንጸባርቅ እንደሆነ በስፋት ተስማምተውበታል። የተባበሩት መንግስታት ድርጅትና በርካታ መንግስታት የሚያንማር የጦር ኃይል የወሰደው እርምጃ እንዳሰጋቸው ገልጸው ያሰራቸውን የፖለቲካ መሪዎች እንዲለቅ ጠይቀዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ በቃል አቀባያቸው በኩል ባወጡት መግለጫ የሀገሪቱ ምክር ቤታዊ የሥራ አስፈጻሚና የፍትህ ዘርፉ ስልጣን ሙሉ በሙሉ ወደ ጦር ኃይሉ መዛወሩ እጅግ አሳስቦናል ብለዋል። ድርጊቱ የሚያንማርን የዲሞክራሲ ለውጦች ከባድ ጉዳት የሚያስከትልባቸው ነው ብለዋል። በዋሽንግተን የውጭ ጉዳይ ሚኒስትር አንቶኒ ብላንከን በበኩላቸው ዩናይትድ ስቴትስ የሚያንማር ህዝብ የዲሞክራሲ የነጻነትና የሰላም እንዲሁም የልማት ፍላጎቱ እንዲሳካ አብራ ትቆማለች ብለዋል። የጦር ሰራዊቱ የወሰደውን እርምጃ በአስቸኳይ እንዲቀለብስም እንጠይቃለን ብለዋል አንቶኒ ብሊንከን። ዋይት ሀውስ ባወጣው መግለጫም ዩናይትድ ስቴትስ በቅርቡ የተካሄዱትን የምርጫ ውጤቶች ለመቀየር ወይም የሚያንማርን የዲሞክራሲ ሽግግር ለማሰናከል የሚደረግ ማናቸውን ሙከራ ትቃወማለች ብሏል። አስከትሎም የተወሰደው እርምጃ ካልተቀለበሰ በተጠያቂዎቹ ላይ እርምጃ እንወስዳለን ሲል አሳስቧል። ስለ ጉዳዩ ለፕሬዝዳንት ጆ ባይደን ገለጻ የተደረገላቸው መሆኑንም መግለጫው ጨምሮ አመልክቷል። የአውሮፓ ህብረት፣ ብሪታንያ፣ አውስትሬሊያ፣ ህንድ እና ሲንጋፖርም ሁኔታው እንዳሳሰባቸው ገልጸዋል። በሚያንማር ዋና ዋና የኢኮኖሚ አጋሮች አንዷ የሆነችው ቻይና በበኩሏ ስለተፈጠረው ጉዳይ ገና መረጃ እያሰባሰብኩ ነኝ ብላለች። በዓለም አቀፍ የኮቪድ-19 ዜና ኮሮና ቫይረስ መጀመሪያ የተቀሰቀሰባትን የቻይናዋን ሁቤይ ክፍለ ግዛት የቫይረሱን አመጣጥ እየመረመሩ ያሉት የዓለም የጤና ድርጅት ሳይንቲስቶች ዛሬ የክፍለ ሀገሯን የበሽታ መቆጣጠሪያ ማዕከል ጎብኝተዋል። ማዕከሉ ቫይረሱ እንደተቀሰቀሰ የነበረው አያያዝ ምን ይመስል እንደነበረ ቁልፍ መረጃ ያለው እንደሆነ ነው የተጠቆመው። የዓለም የጤና ድርጅት ሳይንቲስቶች የሁቤይ ክፍለ ግዛት የበሽታ ቁጥጥር ማዕከሉን ስለመጎብኘታቸው ቻይና በዝርዝር ምንም አልተናገረችም። ቡድኑ አባል የሆኑት ፒተር ዳስራክ ግን ለጋዜጠኞች በሰጡት ቃል ጥሩ እና አስፈላጊ ስብሰባ አድርገናል ብለዋል። በቡ የተጓዙት ሳይንቲስቶች በቀዳሚነት የኮቪድ-19 ህሙማን የተገኙበትን የአሳ ገበያና አንዳንዶቹ ህሙማን ከታከሙባቸው የውሃን ከተማ ሆስፒታሎች መካከል አንዱን ጎብኝተዋል። ሳይንቲስቶቹ የሚከታተሉት ቫይረሱ ከየትና በምን አይነት እንስሳ ላይ እንደተነሳ እንደምን ወደ ሰው እንደተዛመተ ሲሆን ያን ለማወቅ ብዙ አመታት ሊወስድ ይችላል ተብሏል። ከቻይና የተቀሰቀሰውና ዓለምን ባዳረሰው ኮሮና ቫይረስ በአሁኑ ጊዜ የተጠቁት ሰዎች ቁጥር ወደ 103 ሚሊዮን እየተቃረበ መሆኑን የዩናይትድ ስቴትሱ የጆንስ ሆፕኪንስ ዩኒቨርሲቲ ማዕከል የዛሬ መረጃ ያመለክታል። ችታው ለህልፈት የዳረጋቸው ከ2 ሚሊዮን አልፈዋል። ከማናቸውም የዓለም ሀገር የሚበዛውን የቫይረሱን ተጋላጭ የያዘችው ዩናይትድ ስቴትስ ቁጥሩ ከ26 ሚሊዮን ያለፈ ሲሆን ህንድ 10.7፣ ብራዚል 9.2 ሚሊዮን ይዘው ዩናይትድ ስቴትስን ይከተላሉ። በበሽታው ሳቢያ በሞቱ ሰዎች ቁጥርም ዩናይትድ ስቴትስ ቁጥሩ ከ441,000 አሻግቧል። ትናንትና አንድ ከፍተኛ የዩናይትድ ስቴትስ የተላላፊ በሽታዎች ልዩ ባለሙያ በሰጡት ቃል ይበልጡን ተላላፊና ገዳይ የሆነው የብሪታንያው የኮሮና ቫይረስ ዝርያ አይነት በሚቀጥሉ ሳምንታት ውስጥ ዩናይትድ ስቴትስ ውስጥ በዋናነት የሚዛመተው ሊሆን እንደሚችል አመልክተዋል። ታይቶ በማያውቅ ብዛት የቫይረስ ተጋላጮች ቁጥር ሊያሻቅብ ይችላል ነው ያሉት። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅታየን ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ሰኞ ጥር 24 2013 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ 94.3 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። ዶክተር አሰፋ መኮንን ጀጃው በኢትዮጵያ እያሳሰበ ነው የተባለውን የኮቪድ-19 ይዞታና ሌሎች ተዛማጅ ርዕሰ ጉዳዮች ዙሪያ ከአሜሪካ ድምፅ ጋር ካደረጉት ቃለ ምልልስ የተወሰደ ነው። በሁለተኛው አጋማሽ በሐኪሙን ይጠይቁ ይመለሳሉ። አድማጮች አሁን በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ። በህወሓት መሪዎችና የቀድሞ ከፍተኛ የመንግስት ባለስልጣናት እንዲሁም ወታደራዊ መኮንኖች ላይ በአጭር ጊዜ ውስጥ መደበኛ ክስ የሚከፈት መሆኑን ጠቅላይ አቃቤ ሕግ አስታወቀ። በአሰቃቂው የማይካድራ ጭፍጨፋ ላይ ከተሳተፉት መካከል የአብዛኞቹ ማንነት የሚታወቅ መሆኑን አቃቤ ሕግ አመልክቷል። መለስካቸው አማሃ ተከታትሎታል።
በፌዴራል ጠቅላይ አቃቤ ሕግ የሙስናና የተደራጁ ወንጀል ጉዳዮች ምክትል ጠቅላይ አቃቤ ሕግ ፈቃዱ ጸጋ በቴሌቪዥን እንደገለጹት በፍርድ ቤት የመያዣ ትእዛዝ ከተሰጠባቸው 349 የህወሓት የቀድሞ መሪዎችና ከፍተኛ የመንግሥት ባለሥልጣናት እንዲሁም ከፍተኛ ወታደራዊ መኮንኖች መካከል በሕግ ቁጥጥር ስር የዋሉትን ጉዳይ ብቻ ያለጥርጥር መናገር እንደሚቻል ያስረዳሉ። ከእነዚህ ውጭ ያሉትን ግን የመከላከያ ኃይሉና የጸጥታ ኃይሉ እየተከታተሏቸው እንደሆነና እጅ ለመስጠት ፈቃደኛ ያልሆኑትም እርምጃ እየተወሰደባቸው እንደሆነ አስታውሰዋል። አሁን በሕግ ቁጥጥር ስር ባሉት በ104ቱ ተጠርጣሪዎች ላይ ግን ምርመራው እየተገባደደ እንደሆነ ገልጸው ሁሉም ወገን የሚጠብቀውን ፈጣን ፍትህ ተግባራዊ ለማድረግ እየተሰራ ነው ብለዋል።
ምርመራ ጀምረን ኦልሞስት ወደ ማጠናቀቁ ይህን ነው በከፊል ማለት እያንዳንዱ እነዚህ ሰዎች የሰሯቸው ወንጀሎች ምርመራን ለመጨረስ አሁን በጣም ብዙ ጊዜ ይወስዳል። ምንም አያጠያይቅ ከመጀመሪያው ጀምሮ የፈጸሟቸው ወንጀል ብለን የምንለይ ከሆነ ማለት ነው። ነገር ግን መከላከያ ሰራዊታችን ላይ ጥቃት ከፈቱ የፈጸሙበትን ድርጊት እና ለውጡን ተከትሎ ሀገር ላይ ጦር ለማንሳት ሲያደርጉ የነበሩ ስራዎችን በከፊል ወደ ማጠናቀቁ እየሄድን ነው። ስለዚህ ምርመራ ላይ ብዙ የምንቆይበት ነገር አይደለም የሚኖረው። በአጣራ ነው ልክ በአስረዳ ነው ማስረጃ ባስገባ ልክ ክስ መሰጠር፣ ሌላውን ደግሞ በሂደት እየመረመርን ክስ እንድንመሰረት የሚከለከለን ነገር ስለሌለ ሁለተኛ ጊዜ ቀጠሮ ነው። እንደምታውቀው አሁን ለምሳሌ ጦርነት ቦታው እዛ ከዋሻ ውስጥ ተይዘው የመጡ ሰዎች ጊዜ ቀጠሮ የተጠየቀባቸው፣ ህዝብም መንግስትም የተፋጠነ ነገር ይፈልጋል፣ ፍትህ ማየት ይፈልጋል። ስለዚህ ከድርጊቱ ሰለባዎች አንጻር የተፋጠነ ፍትህ ይፈልጋል እና ብዙ የተንዛዛ ነገር አይፈልግም።
በማይካድራ የተፈጸመውን አሰቃቂ ብሔር ተኮር ጭፍጨፋ በተመለከተ ከአቃቢ ህግ በቅርቡ የተሰጠው መግለጫ እንደሚጠቁመው ድርጊቱን የፈጸሙትን ሰዎች 279 እንደሆኑ ለይቶ አስታውቋል። ይህ በእርግጠኝነት የተነገረ መረጃ መሰረቱ ምንድን ነው ሲል ቪኦኤ ላቀረበው ጥያቄም ምክትል ጠቅላይ አቃቢ ህጉ ምላሽ ሰጥተዋል።
ከ279 ሰዎች ውስጥ 28 ሰው ብቻ ነው በስም ብቻ የለየናቸው። ሌሎቹም ብዙዎቹን እስከነ አባታቸው ሌሎቹንም እስከነ አያታቸው ተለይተዋል። ከዛ ውጪ ከባንክ እና ከተለያዩ ቀበሌ ከሌሎችም ፎቶቸው ተፈልጎ በፎቶግራፍም ጭምር አይደንቲፋይ እንዲሆኑ ተደርጓል። እዚህ ወንጀል ላይ የተሳተፉት ብዙዎቹ ማለት ነው። 28 ሰዎች በስም ብቻ የተለዩ አሉ፣ እስከነ አባታቸው ያልተለዩ። አሁን የደረሰብንበትን ያሳወቅ ነው። በሂደት ቁጥሩ ሊጨምር ይችላል። እነዚህም ደግሞ እስከነ አባታቸው እስከነ አያታቸው እየተለዩ ሊሄዱ ይችላሉ። ከ28 ስትቀንስ እንግዲህ አምስት ሌሎቹ እስከነ ሙሉ ስማቸው አይደንቲፋይ አድርገናል። ከፊሎቹን ደግሞ አይደንቲፋይ ማድረጉ በስማቸው ብቻ ሳይሆን በፎቶግራፍ ማስደግፈናል።
የቀሩት የት እንዳሉ ይታወቃሉ ማለት ነው? አሁን ያልተያዙ
አብዛኛዎቹ እንዳልነው በስደተኛነት ስም ቀጥታ ወደ ሱዳን ነው የተሻገሩት። ይህም ወንጀል ፈጸመው ወንጀሉን የፈጸሙ ወጣቶችም ባለሀብቶችም የፖሊስ የሚሊሻ አባላት ሁሉ ወደዛ ነው የተሻገሩት ብዙዎቹ። የተወሰኑት ደግሞ ወደ ሽሬ መስመር የሄዱ ሰዎች አሉ። በሂደት አሁን በህግ ማስከበር ረገድ እየተፈለጉ እነሱ በሂደት የምናገኛቸው ነው የሚሆነው። ግጭቱ በህግ ማስከበር ወቅት ደግሞ የተደመሰሱ ሊኖሩ እንደሚችሉ የምንጠረጥርበትም ሁኔታዎች አሉ።
ከሀገር ውስጥም ከውጭም አንዳንድ ወገኖች እንደሚሉት ከሆነ ግን ይህን የወንጀል ድርጊት የፈጸሙት አሁን የኢትዮጵያ መንግስት የሚከሳቸው ኃይሎች ሳይሆኑ ሌሎች ኃይሎች እንዳደረጉት ነው የሚናገሩት። ይህን አቃቢ ህግ አለኝ ከሚለው ማስረጃ አኳያ እንዴት ያብራረዋል? ይህን ጥያቄ ነበረ።
245 ምስክሮችን ቃል ተገብተናል። መለስካቸው 245 ምስክሮች ቃል የሚገበል ከአንድ ወገን አይደለም። የሰው ነው ያው እዚህ ሀገር የብሄር ችግር አለ። እዚህ ቦታው ክልል ከበለ ስለሚጠየቅ የተጎጂው ብሄር ሰዎች ብቻ አይደለም። ቃላቸውን ይሰጡት ሰዎችን ያዳኑ በቤታቸው አስገብተው አንዳንዶቹ መጀመሪያ እኔ እንግደሉ ብሎ እላያቸው ላይ ተኝቶ ያዳኗቸው ሰዎች ጭምር ነው ምስክርነት ቃላቸውን የሰጡት። የመንግስት ኃይል አባላት የሆኑ ፖሊሶች ጭምር ናቸው ምስክር የሰጡት። ስለዚህ ነው የሚሆን ማለት ነው። በአደባባይ ነው በቀን የተጀመረ ዘመቻው። ስለዚህ ልትለብቁ ምትችላል። ይህንን ያህል ሰው እኮ ገለ በአደባባይ ቤት ለቤት ተዞሮ ተጨፍጭፎ ለመደበቅ እንኳን የሚመች አይደለም። ስም ሊሰጡት አይችሉም። እና በግልጽ ማን እንደፈጸመው ምርመራው አይደንቲቲ አድርጓል። እሱ ጋር ችግር የለብንም። ማን እንደፈጸመው ስለ እስከነ ግለሰብ ቀደም ደርሶት ማለት ነው። ከነባት ከናያት በመለየት በምስል በማስደገፍ ጭምር እየተሰበሰበ በደንብ ፕሮፌሽናሊ የተካሄደበት ሳይንሳዊ ምርመራ ዘዴዎችንም ለመጠቀም የተሞከረበት ነው። እንደ ሀገር ባለን የምርመራ ቴክኒክና ብቃቶች ሁሉ ተጠቅመን የሰራ ነው ስራ ነው። በዘገየ ጊዜም አይደለም ወደ ምርመራ የገባ ነው። በአካባቢው የህግ ማስከበሩ ምክንያት የተወሰኑ የጸጥታ ችግሮች ነበሩ። ጥቅምት 30 ላይ ነው ወንጀል የፈጸመው። 10 ቀን ዘግይተን የገባ ነው ምርመራውን ለመመርመር። ኢንሂቢቲንግ ኢንቫይሮንመንት እስኪፈጠር ነው ሁኔታ የተቆየው። በፍጹም ገለልተኝነት የተሰራ ማን እንደፈጸመው አይደንቲፋይ አድርገናል እና እሱ ችግር የለውም።
ቁጥሩ ግን ተጋኗል ብላችኋል። በፊት የተገለጸው ከ600 እስከ 700 ከዛም በላይ ሄዷል። እርግጥ አሁን ከዛ በጣም ቀንሷል የምትሉት ወይንስ እንዴት ነው?
ቀንሷል። እሱ ያልኩት አሁንም የሶስትም የአምስትም ሰው አስርም ሰው ልዩነት ቢኖረው ፎርማል የመጨረሻው ኦፊሻል መረጃ ከመጣ በኋላ ቢወጣ ይሻላል ብለን ነው። ምክንያቱም የህክምና ቡድኑ ከእያንዳንዱ አስከሬን መርምሮ ሪፖርት እያዘጋጀን ያለው በዚህ ሂደት ውስጥ የተፈጥሮ ሞት የሞቱ ሰዎች አይደንቲፋይ የተደረጉ ካሉ እዚህ ቁጥር ውስጥ እንዳንደምር እንፈልጋለን። ቁጥር ይቅርታ፣ በዚህ በዛ እያለ እያስተካከልን አንሄድም። የመጀመሪያ አካባቢ ቁጥር ግነት ነበረበት፣ ምክንያቱንም አስቀምጠናል። ምክንያቱም የመጀመሪያው ቁጥሩ የተናገረ ሰው የለም። ስሜቱን ነው ሰው ሲናገር የነበረው። አስቸጋሪም ነው። አስከሬን አንድ ሶስት ብለህ የምትቆጥሩ አይደለም። የቀብር አስፈጻሚዎች ናቸው ለሁላቻችን ምንጭ የነበሩት። እኛ ራሳችን መጀመሪያ አካባቢ ላይ በነበረን ማስረጃ ልክ ወደ 690 ምናምን ሰው ሞቷል። ለቪዲዮ ከነዚህ ሰዎች ቃል የተቀበል ነው አልተቀበለም። መጨረሻ ላይ እነዚህ ሰዎች የቀብር አስፈጻሚዎች ባሉበት ነው እያንዳንዱ ጉድጓድ እየተከፈተ በቪዲዮ እየተቀረጠ እነሱም እየቆጠሩ የሕክምና ባለሙያዎች ደግሞ እያንዳንዱ የሞቱ ምክንያት ስለሆነ አይደንቲፋይ የሚያደርጉ ከቻሉም መታወቂያ ከዚህ ውስጥ እያዩ ማንዶ እያሉ ጭምር ስለሆነ ሲሰራ የነበረው አረጋግጠዋል። ምክንያቱንም ተናግሯል። መጀመሪያ አካባቢ ላይ ግድያውን ከፈጸሙ በኋላ አስከሬኑን ከከተማ ወስደው አውጥቶ ስለሆነ ጥሎ የነበረው እሱን ሰብስበ ስታመጣ አስከሬን ፈጥሮ ሽታ አለ። እያንዳንዱን ለመቁጠር የተቸገሩበት ሁኔታዎች ነው የነበሩ። ስለዚህ በጉድጓድ ልክ ነው ያገኘ ነው ምስክሮቹ የነገሩን ያህል ጉድጓድ፣ እንደውም ከዚያ በላይ አግኝተናል እኛ እነሱ ያልደረሱበትን። በቁጥር ግን ልዩነቶች መኖሩን አግኝተ አድርገናል።
በጣም አመሰግናለሁ አቶ ፈቃዱ ጽጋ ስለትብብሮ።
መለስካቸውን ለዘገባው አመሰግናለሁ። ተከታዩ የመጽሔት ርዕስ ደግሞ ወደ ምስራቅ ኢትዮጵያ ይወስደናል። ብልጽግናና ኢዜማ በድሬዳዋ ከተማ አስተዳደር ምክር ቤትና ለሕዝብ ተወካዮች ምክር ቤት የሚወዳደሩ እጩዎቻቸውን አባላት አስገመገሙ። የብልጽግና ፓርቲ ከአስተዳደሩ ምሁራን ጋርም ምክክር ያደረገ መሆኑን ገልጦ በኦሮሚያና በአማራ ክልል ያሉ ፓርቲዎች የፖለቲካ እንቅስቃሴም በተለያዩ ደረጃ ላይ የሚገኝ መሆኑን አመልክቷል። ይህ እንዴት ይታያል ሲል አዲስ ቸኮል የድሬዳዋን እንቅስቃሴ መነሻ ያደረገ እንዴት ይታያል ሲል ያጠናቀረው ዘገባ ደርሶናል፣ ቀጥሎ ይቀርባል።
የድሬዳዋ አስተዳደር ብልጽግና ፓርቲ በፌስቡክ ገጽ ባወጣው መግለጫ በድሬዳዋ የቀበሌ ምክር ቤቶች፣ የከተማ አስተዳደር ምክር ቤትና የሕዝብ ተወካዮች ምክር ቤት ፓርቲን ወክሎ የሚወዳደሩ እጩዎቹን በአባላቱ እንዳስገመገመ አስታውቋል። በጉዳዩ ላይ ለጋዜጠኛ መግለጫ የሰጡት የድሬዳዋ ብልጽግና ጽህፈት ቤት ኃላፊ አቶ መብራት የገብረየስ እጩዎቹን በቀጣይ በህዝብ እናስገመግማለን ብለዋል።
በአሁኑ ሰዓት ፓርቲው ወክሎ የሚወዳደሩ እጩዎች በመመልመል በፓርቲ አባላት በማስተቸት በቀጣይ ከፊታችን ባሉ ቀናት ደግሞ በህዝብም በማስተቸት ዝግጅት እያደረገ ነው። በሚቀጥለው የሚኖረን የከተማ አስተዳደራችን ላይ ለውጥ የሚታይበት ዘመን ነው ብለን ነው የምናምነው። በሚቀጥለው አመት ፓርላማ አባል እጩ የሚቀርቡት በትምህርት እውቀታቸው እንኳን ማስተርስና ከዛ በላይ የሆኑ ሰዎች የሚል ነው። በከተማ አስተዳደራችንም በተመሳሳይ ዲግሪና ከዛ በላይ ነው።
በተመሳሳይ በድሬዳዋ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲም ለድሬዳዋ አስተዳደር ምክር ቤትና ድሬዳዋን ወክሎ ለህዝብ ተወካዮች ምክር ቤት የሚወዳደሩ እጩዎቹን በአባላቱ አስገምግሟል። የኢዜማ ድሬዳዋ ቅርንጫፍ ኃላፊ አቶ ወንድወሰን አሰፋ ድሬዳዋን ወክሎ ለህዝብ ተወካዮች ምክር ቤት የሚወዳደሩ እጩዎችን መምረጣቸውንና ለከተማ አስተዳደር ምክር ቤት የሚወዳደሩ አባላትን ግን ሙሉ በሙሉ መርጦ አለመጨረሳቸውን የሚናገሩት
ኢትዮጵያ ውስጥ ከ432 ወረዳዎች ውስጥ ለፓርቲ መንግስት ስልጣን ባለቤትነት ፉክክር ያደርጋል። ድሬዳዋ ከተማ በሁለት የምርጫ ወረዳዎች ሁለት ለተወካዮች ምክር ቤት ከሌሎች እህት አቻ ፓርቲዎች ጋር ተፎካክረው አሸናፊ ሀሳብ ይዘው ሁለት ወንበር ለማግኘት በክልል ምክር ቤት ሁለት ሰዎች ይወዳደራሉ።
በተቃውሞ ፖለቲካው ለመሳተፍ ፍርሃት አለ የሚሉት አቶ ወንዶሰን በርካታ አባልና ደጋፊዎቻቸው ከጀርባ ለመደገፍ እንጂ ከፊት ቀርቦ ለመወዳደር እንዳልደፈሩ ተናግረዋል። ለክልል ምክር ቤት የሚወዳደሩትን ቁጥር በቀጣይ እንደሚጨምሩና የከተማ አስተዳደር ምክር ቤቱን የማሸነፍ አቅምም እንደሚኖራቸው ተናግረዋል። ድሬዳዋ 189 መቀመጫዎች ያሉት የከተማ አስተዳደር ምክር ቤት ሲኖራት ከዚህ ውስጥ አብዛኛው መቀመጫ ማለት 114ቱ ለገጠር፣ 75ቱ ደግሞ ለከተማ ምርጫ ክልሎች የተደለደሉ ናቸው። ኢዜማ ወደ ገጠር ዘልቆ ያልገባ በመሆኑ በገጠር ብዙ ተወዳዳሪዎችን ያላቀረበ መሆኑን የገለጹት አቶ ወንዶሰን ይሁንና የምዝገባው ጊዜ ያላለቀ በመሆኑ የድሬዳዋ አስተዳደር ምክር ቤትን ለማሸነፍ የሚያስችል በቂ ተወዳዳሪዎችን ለማቅረብ እንዳሰቡ ተናግረዋል።
በድሬዳዋ ከተማ እንወዳደራለን ብለው ሙሉ አቅማቸውን ሙሉ ፍላጎታቸውን እና ተነሳሽነታቸውን ያሳዩን በከተማ ውስጥ 65 ሰዎች ነው። የገጠሩን ሁኔታ እናንተ ታውቃላችሁ፣ በጣም አስቸጋሪ ነው። 10 ጀግኖች የገጠር አባላቶች አግኝተን የድሬዳዋን ብሔር ብሔረሰብ ሁሉንም እምነቶች ማዕከል ባደረገ መልኩ ለድሬዳዋ እንታገላለን ብለው ያሉ 10።
ይሁንና ሁለቱ ለህዝብ ተወካዮች ምክር ቤት የሚቀርቡ እጩዎችን ግን በአባላቱ አስገምግሞ አስመርጠዋል። ዛሬ ሰኞ የፖለቲካ ፓርቲዎች የምርጫ ምልክታቸውን የሚያሳውቁበት የመጨረሻ ቀን ነው። አሁንም ድረስ የምርጫ ምልክታቸውን ያላጸደቁ የፖለቲካ ፓርቲዎች የመኖራቸውን ያህል እጩዎቻቸውን እየመረጡ ያሉ ፓርቲዎችም አሉ። ከዚህም አልፈው የፓርቲዎቻቸውን ፕሮግራሞች ለህብረተሰቡ ማስተዋወቅ የጀመሩም አሉ። ለምሳሌ ባሳለፍነው ሳምንት ብልጽግና ከድሬዳዋ ምሁራን ጋር የምክክር መድረክ ነበረው። አብንም በተለያዩ አማራ ክልል ዞኖች ከአባላቱ ጋር የምክክር መድረክ ማዘጋጀቱን የፓርቲው የፌስቡክ ገጽ ያመለክታል። ኦፌኮና ኦነግ በበኩላቸው አባሎቻቸው ሳይፈቱ ለመወዳደር እንደሚቸገሩ ለቪኦኤ አስታውቀው ነበር። ይህ የተራራቀ የሚመስል የፓርቲዎች የምርጫ ቅድመ ዝግጅት በምርጫ ቦርድ እንዴት ይታያል? የቦርዱ የህዝብ ግንኙነት ዳይሬክተር ሶሊያና ሽመልስ የፓርቲዎቹ አፈጻጸም ቦርዱ ካወጣው የምርጫ መርሃ ግብር አንጻር ብቻ እንደሚታይ ነው የሚናገሩት።
የፓርቲዎችን እንኳን አስመልክቶ እስካሁን ድረስ በእኛ በኩል ማለት ነው በምርጫ ቦርድ በኩል በተሰጡ ጊዜ ገደቦች ውስጥ የሚያስፈልገውን ነገር በማምጣት ነገር ያን ያህል በጣም ከፍተኛ መዘግየት የለም። በተለይ ከምርጫ ጊዜ ሰሌዳ ጋር በተገናኘ ማለት ነው። በሌሎች ጉዳዮች ምናልባት ከአቅም ችግርም ጋር በተገናኘ እና በመሳሰሉት ኢንጀነራል ያው የፖለቲካ ፓርቲዎች ማሟላት የሚገባቸውን መሰረት የሚባሉ ጉዳዮች ላይ ትንሽ ባክኤንድ ፎቶች ሊኖሩ ይችላሉ። ግን የጊዜ ሰሌዳው ላይ የተቀመጠውን ዴድላይን በማስመልከት በኩል እና እንደገና ደግሞ በተለያዩ ምክክሮች ላይ በመገኘት በኩል አሁን በእኛ በኩል እስካሁን የነበረው ነገር ሁለት ነው አይደል? አንደኛ በተለያየ ደረጃ ለምርጫ ጋር የተገናኙ ጉዳዮች ከፓርቲዎች ጋር በምንነጋገርበት ወቅት በተለይ መመሪያዎች ላይ ለእያንዳንዱ ደግሞ ለምርጫ ሂደት የሚወጡ መመሪያዎችን አስመልክቶ ከፓርቲዎች በኩል ያለው እንቅስቃሴ በጣም አክቲቭ ነው። ይመጣሉ፣ ይሳተፋሉ፣ ግብዓታቸውን በደንብ ይሰጣሉ።
ፓርቲዎቹ በተለያየ ዝግጅት ደረጃ ላይ ቢሆንም እስከ ዛሬዋ ቀን ድረስ የምርጫ ምልክታቸው እንዲመርጡ ብቻ እንደሚጠበቁ የሚናገሩት የኮሚኒኬሽን ዳይሬክተሯ፣ በዚህም ከአንድ ፓርቲ በስተቀር ሁሉም የፖለቲካ ፓርቲዎች በመርሃ ግብሩ መሰረት እየሄዱ ናቸው ብለዋል። በቀጣይ ባሉ መርሃ ግብሮች የአፈጻጸም ልዩነት ካለ ወደፊት የምናየው ነው ብለዋል። ሆኖም ለፓርቲዎቹ የሚመክሩት አለ።
ከኛ መርሃ ግብር አንጻር ቀጥሎ የሚመጣው የእጩዎች ምዝገባ ሲሆን በጣም ትልቅ ሁነት ነው የእጩዎች ምዝገባ። ስለዚህ ለዛ አስፈላጊ የሆኑትን በየከዚህ በየሚወዳደሩበት የምርጫ ክልሎች ያሉ እጩዎችን ማዘጋጀት ትልቁ ሪኮመንድ የምናደርጋቸው አሁን በእኛ በኩል አሁን የእጩዎችን ማዘጋጀትና የሚወዳደሩበትን ክልል በላይ የምንጮች አስተማዘጋጁ የክልል ክልሎች ምዝገባ የሚካሄደው በሚካሄድበት ቁጮዎችን ለማቅረብ ዝግጁ መሆን አለባቸው። ሪፖርተራ የእጩዎች ምዝገባ ሁሉም ከፓርቲዎች የሚጠበቅ ነው።
የፓርቲዎች የፖለቲካ ፕሮግራም ማስተዋወቅን በተመለከተ የፖለቲካ ፓርቲዎች ከአባልና ከህዝቡ ጋር በፖሊሲዎቻቸው ዙሪያ በማንኛውም ጊዜ መነጋገር ይችላሉ ያሉት ዳይሬክተር ሶሊያና፣ ይህ ግን የምርጫ ምልክትን ይዞ የመረጡ የቅስቀሳ ከሚካሄድበት ወቅት ጋር መምታታት የለበትም ብለዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮል ለዘገባው አመሰግናለሁ። አልሻባብ ሰሞኑን እያደረሰ ላለው ጥቃት ሁኔታዎቹን ያመቻቹለት ሶማሊያ ውስጥ አለ የሚባለው የአስተዳደርና የጸጥታ ክፍተት መሆኑን የአገሪቱ ፓርላማ አባልና የቀድሞ ደህንነት ሚኒስትር አብዱራዛቅ ኦማር መሐመድ ለአሜሪካ ድምፅ ተናገሩ። አልሻባብ ሁልጊዜ ጥቃቱን የሚያጠናክረው አገሪቱ ውስጥ አለመረጋጋት ሲበዛ ነው ያሉት እንደራሴ አብዱራዛቅ፣ በተለይ በዚህ ዓመቱ ፕሬዚዳንታዊ ምርጫ ዙሪያ የሚስተዋሉት ፖለቲካዊ ሁኔታዎች ይበልጥ እንደተመቹት ከአፍሪካ የእንግሊዝኛ ፕሮግራሞች ዝግጅት ክፍል ባልደረባችን ጄምስ ባቴ ጋር ባደረጉ ቃለ ምልልስ አመልክተዋል። ዝርዝሩን ሰለሞን አባቴ ይዞታል።
አልሻባብ ሶማሊያ ዋና ከተማ ሞቃዲሾ ውስጥ ትናንት የፈጸመው ጥቃት ብዙ ጉዳት አድርሷል። ቢያንስ 15 ሰው ተገድሏል፣ 20 ቆስሏል። በፖሊስና በሕክምና ባለሥልጣናቱ መረጃ መሠረት ከተገደሉት አራቱ ጥቃቱን ለማድረስ የተሰማሩ የአልሻባብ ታጣቂዎች ናቸው። ጡረታ ላይ የነበሩ በጣም ታዋቂ ጀነራል መሐመድ ኑር ጋላልና የጫጉላ ጊዜያቸውን እያሳለፉ የነበሩ ወጣት ሙሽሮችም በዚሁ የኦቴል አፍሪክ ጥቃት ተገድለዋል። ሙሽሮቹ ከውጭ ሀገር የገቡት ሰሞኑን ነበር። ኦቴል አፍሪክ በሰው የሚወደድና የሚዘወተር እንደሆነ ይነገርለታል። የትናንቱ ጥቃት የጀመረው በሩ ላይ በቆመ መኪና በደረሰ ፍንዳታ ነበር። ከዚያም የሀገሪቱን ወታደራዊ የደንብ ልብስ የለበሱ ታጣቂዎች ህንፃውን ዘልቀው ገቡ። ሶስቱ ታጣቂዎች የተገደሉት ፖሊስ ህንፃውን ለማጽዳት በወሰደው እርምጃ እንደነበረና አንደኛው ራሱን አፈንድቶ መጥፋቱን የሀገሪቱ ፖሊስ ቃል አቀባይ ሳዲቅ አደን አሊና በአካባቢው የነበሩ የተባሉ እማኞች ለሶማሊኛ ዝግጅት ክፍላችን ባልደረባ ሙሐመድ ኦላድ ነግረውታል። ፍንዳታው በደረሰበት ጊዜ ሆቴሉ ህንፃ ውስጥ የነበረው የሞቃዲሾ ሪፖርተራችን አብዲካፊ ዩሱፍ አደን ስለ ሁኔታው ሲናገር ፍንዳታው እንደደረሰ አካባቢው በጢስ እንደተሞላና ግርግር እንደተፈጠረ ገሚሱ ይሮጥ እንደነበረና ሴቶችን ጨምሮ ከህንፃው መስኮቶች ቁልቁል ይዘሉ የነበሩ ሰዎችንም ማየቱን ገልጿል። ለጥቃቱ አልሻባብ ኃላፊነቱን ይወሰደው ወዲያው ነበር። እንደራሴው አብዲራዛቅ ኦማር መሐመድ ስለዚህ ጥቃት ቀድመው ያውቁ እንደነበር ለባልደረባዬ ጄምስ በቲ ትናንት ሌሊቱን ነግረውታል።
This morning I have received an intelligence report
ዛሬ ጠዋት ምናልባት ከዓለም አቀፉ ማህበረሰብ የወጣ ሊሆን የሚችል አልሻባብ በመንግስት ባለስልጣናትና በደህንነት ሰራተኞች የሚዘወተሩ ሆቴሎችንና ሬስቶራንቶችን ሊያጠቃ እንደሚችል የሚናገር ማስጠንቀቂያ ደርሶኝ ነበር። ባለስልጣናቱና ሰራተኞቹ ከነዚያ አካባቢዎች እንዲርቁ የሚያሳስብ ነበር። ከዚያ በኋላ በ6ና በ7 ሰዓታት ጊዜ ውስጥ ፍንዳታው ደረሰ።
አሁን በሶማሊያ ፖለቲካ ውስጥ ያለመረጋጋት ሁኔታ የሰፈነ ይመስላል። አልሻባብ ደግሞ ይህንን እድል አያባክንም። እንደ አብዲራዛቅ መሐመድ
by 8th of February the term of the president ends and the date for the election hasn't been announced yet, so there's a stalemate of when the election is to be held, and because of that the government is diverted its attention from security related activities, and these vacuums that the government creates are always being taken advantage of.
የካቲት 1 የፓርላማው ዘመን ያበቃል። የምርጫው ጊዜ ደግሞ ገና አልተገለጸም። ስለዚህ መንግስት ትኩረቱን ከጸጥታ ጥበቃ ስራዎች በማዞሩ ክፍተት የተፈጠረ ይመስላል። እንደዚህ አይነት ያለመረጋጋት ሁኔታዎች ደግሞ ሁልጊዜ ለአልሸባብ ይመቹታል።
በዚህ የሀገሪቱ አለመረጋጋትና የፖለቲካና የደህንነት ክፍተት ላይ ደግሞ አሜሪካ ጦሯን ከሶማሊያ ለማውጣት መወሰኗ የአደጋውን ስፋትና ለመመከትም አደጋጅነት የቀድሞ የደህንነት ሚኒስትርና የዛሬውን ደራሴ አብዲራዛቅ በአጽንኦት አንስተዋል።
US has been providing logistics as well as intelligence support to AMISOM. It has been
United States ለአሚሶም የሎጂስቲክና የስለላ መረጃዎችን ስታቀርብ በአልሻባብ ዋና ዋና ኢላማዎች ላይ የድሮንና የአየር ጥቃቶችን ስታካሂድ ቆይታለች። የዩናይትድ ስቴትስ ጦር ለቆ መውጣት ለአሁኑ ሁኔታ ያበረከተው ድርሻ አለ። ምክንያቱም አልሻባብ በፊት ከድብደባዎቹ ይደበቅ ነበር።
ሞቃዲሾ ላይ እኩለ ሌሊት አካባቢ ሲሆን ለሰባት ሰዓታት የዘለቀው ግብግብ ማብቃቱን መንግስቱ አሳወቀ። ፕሬዚደንቱ መሐመድ አብዱላሂ ፈርማጆና ጠቅላይ ሚኒስትሩ መሐመድ ሁሴን ሮብሌ ጥቃቱን አውግዘው ተናግረዋል። በሶማሊያ የተባበሩት መንግስታት ድርጅት ዋና ጸሐፊ ልዩ ልዑክና የመንግስታቱ ድርጅት ድጋፍ ሰጪ ተልእኮ ኡንሶም ኃላፊ ጄምስ ስዋን አሳፋሪና ትርጉም የለሽ ብለውታል ጥቃቱን። ሆቴሉ እጅግ የተጠናከረ ጥበቃና ፍተሻ በሚደረግበት አካባቢ የመገኘቱ ነገር ደግሞ ብዙዎችን እያነጋገረ ነው።
ሰለሞንን ለዘገባው አመሰግናለሁ። ዩናይትድ ስቴትስ ውስጥ የኮቪድ-19 ክትባት መሰጠቱን ቀጥሏል። የምክር ቤቱ መሪዎች ወረርሽኙ ላስከተለው ችግር የሚውል የኢኮኖሚ ድጎማ ጉዳይ ዙሪያ በያዝነው ሳምንት ውይይት ለመጀመር ማቀዳቸውን የአሜሪካ ድምፅ ዘጋቢ ሚሸል ኩዊንስ ባጠናቀረችው ዘገባ ጠቅሳለች። አዳነች ፍሳሐ ታቀርበዋለች።
ዩናይትድ ስቴትስ ውስጥ በዓለም አቀፉ የኮሮና ቫይረስ ወረርሽኝ የሚያዙ ሰዎች ብዛት እየቀነሰ ሄዷል። በቫይረሱ በሽታ ምክንያት ሆስፒታል የሚገቡ ሰዎችን ብዛት እንደዚሁ። ያም ሆነ ግን በያዝነው ወር አስከፊ ሁኔታ ነው የተንጸባረቀው። ከ90,000 በላይ የሚሆኑ ሰዎች በቫይረሱ በሽታ ለህልፈት ተዳርገዋል። የክትባቱ አካሄድ ትርምስ የታከለበት ነው። ክትባቱን የሚያገኙት ሰዎች የትኞቹ ናቸው የሚል ጥያቄ ማስነሳቱ አልቀረም። ዶክተር ሪቻርድ ቤሰር የዩናይትድ ስቴትስ የበሽታ መከላከልና መቆጣጠር የቀድሞ ተጠባባቂ ስራ አስኪያጅ ናቸው።
Can we get vaccines to those people who are at the greatest risk of being infected, being hospitalized and dying?
የክትባቱን መድኃኒት በበለጠ ለቫይረሱ ለተጋለጡት ሆስፒታል እየገቡና እየሞቱት ላሉት ሰዎች ማቅረብ እንችላለን?
የሀገሪቱ ምክር ቤት ክፍላተ ግዛት የክትባቱን ሂደት ለማዳረስ በሚያደርጉት ጥረት እንዲረዳና የኢኮኖሚ ችግር የገጠማቸውን ሰዎች እንዲታደግ ጫና እየተደረገበት ነው። ምክር ቤቱ ታዲያ የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ስለመደቡት 1.9 ትሪሊዮን ዶላር የድጎማ ዕቅድ ላይ በያዝነው ሳምንት እንዲነጋገር ይጠበቃል። ይህ ገንዘብ ብሔራዊ የክትባት መርሃ ግብርንና ለስራ አጥነት የሚሰጠው ድጎማ አቅም ማስፋትን ያካትታል። ጥያቄው ሪፑብሊካውያኑ የምክር ቤት አባላት ይደግፉት እንደሆነ ነው። ፕሬዚደንት ጆ ባይደን
I support passing COVID relief with support from Republicans if we can get it. But the COVID relief has to pass. There's no ifs, ands, or buts.
የኮቪድ-19 ቫይረስ ያስከተለውን ችግር ለማቃለል የሚደረገው ጥረት በሪፐብሊካውያን ትብብር ሊጸድቅ ቢችል እደግፋለሁ። ነገር ግን እቅዱ ካለምንም ማቅማማት የግድ ማለፍ ይኖርበታል።
በርካታ ሪፐብሊካውያን የምክር ቤት አባላት በታቀደ የገንዘብ ብዛት አልተስማሙም። ያን ያክል ገንዘብ አስፈላጊነት ላይ ይጠራጠራሉ። 10 ሪፐብሊካውያን ሴኔተሮች የእርቅ ግልግል ለማድረግ ይቻል እንደሆነ በመጠየቅ ትላንት ለፕሬዚደንት ጆ ባይደን ደብዳቤ ልከዋል። ዲሞክራት መሪዎቹ ከሚጠይቁት 1/3 የሚሆን ገንዘብ እንዲመደብ ሐሳብ አቅርበዋል። ከነሱም መካከል ሪፐብሊካዊው የሉዊዚያና ተወካይ ሴኔተር ቢል ካሴዲ ሲሆኑ ትላንት ፎክስ ኒውስ በተባለው የቴሌቪዥን ጣቢያ ላይ ሲናገሩ ባይደን የሚከተሉት እውነተኛ አንድነት አይደለም ብለዋል። ዲሞክራቶች በበኩላቸው የቀረበው የድጎማ ዕቅድ በጥቂት ብልጫም ቢሆን እንዲያልፍ የሚያስችላቸው ሂደት እንደሚከተሉ ግልጽ አድርገዋል። የቬርመንቱ ተወካይ የቀጣዩ ህግ መወሰኛ ምክር ቤት የባጀት ኮሚቴ ሊቀመንበር በርኒ ሳንደርስ
If Republicans want to work with us, they have better ideas on how to address those crises, that's great. But to be honest with you, I have not yet heard that.
ሪፐብሊካውያን ከኛ ጋር ለመስራት የሚፈልጉ ከሆነና በአገሪቱ ያለውን ቀውስ ለመፍታት የሚያስችል የተሻለ ሐሳብ ካቀረቡ መልካም ነው። ሆኖም እነቱን ለመናገር እስካሁን ባለው ጊዜ ያየሁት ነገር የለም።
የሀገሪቱ የህግ መወሰኛ ምክር ቤት በመጪው ሳምንት ማክሰኞ በቀድሞው ፕሬዚደንት ትራምፕ ላይ የተመሰረተውን ክስ መመልከት ስለሚጀምር የምክር ቤቱን ስራ ሊያዘግም ይችላል።
ዛሬ 79ኛ ዓመት ሞላው የአሜሪካ ድምጽ ራዲዮ እንደ አውሮፓውያን ዘመን አቆጣጠር እሁድ የካቲት 1942 ዓመተ ምህረት ለመጀመሪያ ጊዜ ፕሮግራሙን ያሰራጨው የአሜሪካ ድምጽ ዜናው ጥሩ ወይም መጥፎ ሊሆን ይችላል እነቱን ግን እንግራችኋለን የሚል ነበር። ዊሊያም ሄርላን ሄል በዚህ ከኒውዮርክ ባጭር ሞገድ በተላለፈ ድምጽ ይህ በቀጥታ ከዩኤስኤስ የምትሰሙት ድምጽ ነው በየዕለቱ በዚህን ሰዓት ስለ አሜሪካና ስለ ጦርነቱ እናሰማችኋለን ነበር ያለው። ዓለማችን በሁለተኛው የዓለም ጦርነት በብርቱ ውጥረት ውስጥ ተይዛ በነበረችበት በዚያን ሰዓት በጦርነቱ እየደረሰ ያለውን ጥፋት ጨምሮ የጦርነቱን ዜና በቀጥታ በማሰማት ነበር የአሜሪካ ድምጽ ፕሮግራሙን የጀመረው። ዛሬ መመሪያው ያደረገው ቻርተርም በዚያች የመጀመሪያ ቀን በዊሊያም ሃርላን ሄል የተሰማው ያ የቀደመ ድምጽ ነው። ዜናው ጥሩ ወይም መጥፎ ሊሆን ይችላል እነቱን ግን እንነግራችኋለን። የአሜሪካ ድምጽ ዛሬ 79ኛ ዓመት ልደቱን እያከበረ ይገኛል። ሃፒ በርዝዴይ መልካም ልደት ለአሜሪካ ድምጽ ራዲዮ። ሐኪሙን ይጠይቁ ለምሽቱ በኢትዮጵያ የኮቪድ-19 ወረርሽኝ ይዞታ ዙሪያ ያተኮረ ተከታታይ ዝግጅት የመጨረሻ ክፍል ነው የቀረበው። እንግዳችን ዶክተር አሰፋ መኮንን ጀጃው ናቸው። በቀደመው ዝግጅታችን ልባት ካደረግንበት እንጀምራለን።
ክትባት ሳንወጣ ለአፍሪካ የክትባት አቅርቦቱ ላይ እየተሰራ መሆኑን የአፍሪካ ህብረት 270 ሚሊዮን ክትባት ሊሰናዳ ማድረጉ በዜና ዘገባ ዘግበንበታል። ይሁንና ይሄ እንደ ኢትዮጵያ ያለ አንድ ሀገር ብቻ 100 ሚሊዮን ሰው ላለበት ለትልቁ አህጉር አፍሪካ በቂ እንዳልሆነ ይታወቃል። ሌሎች ሀገሮችም ገና ብዙ ጊዜ ይወስዳል የተሟላ መጠን እንዲኖረው። ለዚሁ ሲባል የተሰናዳው ዓለም አቀፉ የክትባት ፕሮግራም ኮቫክስ ቃል የገባ ቢሆንም እስካሁን የተደረገ ነገር የለም። ከጥረቱ ባላነሰ ደግሞ የክትባቱ ስርጭት የሚጠይቀው በተለይ ትራንስፖርት እና አንደኛው ክትባት አይነት ፋይዘር ይልቁንም ከፍተኛ ቅዝቃዜ ያለው የማቀዝቀዣ ስርዓት መጠየቁ የአፍሪቃ ፈተና ተደርጎ እየታሰበ ነው። በዚህ በዩናይትድ ስቴትስ የተሻለ ቴክኖሎጂ፣ የተሻለ አቅርቦትና አመቺ ትራንስፖርት መድኃኒቶችን የመጠበቂያ መንገድ ባለበት ፈተናዎች መታየታቸው አልቀረም። እንደተፈለገውን በፍጥነት አልተሰራጨም። አለመኖሩ አንድ ነገር ነው፣ ሲኖርም ራሱ የሚጠብቁ ፈተናዎች አሉና እዛ ተስፋለበት ነገር ላይስ ምን ይታዩታል?
አዎ እንግዲህ እዚህም ቢሆን ክትባቱ ፕሮዳክሽኑ ክትባቱ ብዙ የማምረት አቅሙ ልክ መጀመሪያ እንደተጠበቀው አይደለም። መጠኑን ያን የተገመተውን የፕሮዳክሽን አለማሟላት ነገር አለ።
አልተቻለም።
ሁለተኛ ደግሞ እንደሚታወቀው ሁሉም የዓለም ክፍል ክትባቱ ቶሎ እንዲሰጥ ፈልጓል። ስለዚህ ዲማንዱ ደግሞ በጣም ጨምሯል። በዚህ ምክንያት ያው ለአፍሪካ ኦፍ ኮርስ ቃል የተገባው ነገር ቢኖርም በጊዜው በፍጥነት ይደርሳል የሚለው አስቸጋሪ ነው። ሁለተኛ ተባለው የቴክኖሎጂ ጉዳይ ነው። የፋይዘር አይነቱ ለአፍሪካ በጣም ቻሌንጂንግ ነው። በርግጥ ብዙ የአፍሪካ ሀገራት የኮልድ ቼን የምንለው የክትባት ሲስተም አላቸው። ስለዚህ አሁን ካሉት ውስጥ የሞደርና ቫክሲን ቀለል ያለ ይሆናል። ነገር ግን በጣም ቀለል የሚለው ለምሳሌ አሁን የኢንዲያ ሴረም ኢንስቲትዩት የሚባለው የሚሰራው አለ። እሱ ቴምፕሬቸርን ሀገራትን እንዲህ አይነት ሀገራትን ታሳቢ ያደረገ ነው። ስቶሪ ማድረግ እንትኑ አይበላሽም፣ ከተከፈተ ረዘም ጊዜ መቆየት ይችላል። እንዲህ አይነት አሉ። በእርግጥ ሌላው በጣም ቀላል ሊሆን የሚችለው የሚዋጣው ኮቪድ ቫክሲን ነው፣ ኦራል የሚባለው። አንፎርችኔትሊ እሱ ገና እንጂ እሱ ለአፍሪካ ሀገር አይነቶች አዳኙ እሱ እንደው በአጭር ለማዳረስ። የእኛ ሀገር ደግሞ አሁን ከወዲሁ ማንን ነው የምከትበው ብሎ ኤቲክሱን ይሄ ፕራይቬታይዜሽን የምንለውን ማንን ባረግ በሽታውን ስርጭት መቀየር እችላለሁ፣ ብዙ ህይወትን ማትረፍ እችላለሁ የሚለውንም ከአሁኑ እኛ ሀገር ማሰብ ያስፈልጋል። ምክንያቱም እድሜያቸው ጠና ያሉ ሰዎችን መጀመሪያ ኦፍኮርስ የጤና ባለሙያዎችን አንዳንድ ኢሴንሻል የምንላቸው ስራ ላይ ያሉ ሰዎችን የሀገር ኢኮኖሚ ራን የሚያደርጉትን የሀገር ሴፍቲ የሚጠብቁትን ቢጋለጡ ለከፍተኛ ለመጥፎ አይነት የኮቪድ ውጤት ይጋለጣሉ የሚሉትን ከአሁኑ ማሰብ መጀመር ያስፈልጋል። እንግዲህ እንደዚህ አይነት ነገሮች ብዙ ፋክተር መታየት አለባቸው። ሪሶርስ ሊሚትድ ነው፣ ችግሩ ደግሞ ሰፊ ነው እና ይህን ከአሁኑ እያብላሉ ይመስለኛል የኢትዮጵያም ባለሙያዎች። ግን አንዱ ፈታኙ ነገር እሱ ነበር።
ብዙ ፈተና ያለባት ሀገር እንደመሆኗ የኑሮም ሁኔታ ሌሎችም ተጨማምሮ ዶክተር አሰፋ ግራና ቀኝ የሚያሳስበውን በእርግጥ በተጨባጭ ሰዎች ጥንቃቄ ሊያደርጉ ሊዘናጉ አይገባም የሚባልበትን አሁን ከታየው መዘናጋትም አንጻር አሳሳቢነቱ የጎላበትን በአንድ ወገን፣ በሌላ ወገን ደግሞ የኑሮውን የአገሩን ሁኔታ ከግምት ባስገባ ግራና ቀኝ አመዛዝኖ ማየት የሚጠይቀውን ነገር ነው እያመጣን ያለ ነው። የመጨረሻ ማደርግሎ ጥያቄ ቅድም አንስተውታል፣ እንደው ለመረዳት እንጂ ሰዎች ይህን መዘናጋት የሚታይበትን ሁኔታ የበለጠ እንዲዘናጉበት አይደለም። በእርግጥ የተለየ የሚመስል ሁኔታ ይታያል። ቅድም በዝርዝር ያስረዷቸው የምርመራ ሁኔታ በቂ አለመሆኑ፣ የሟቾች ቁጥር በትክክል ሁልጊዜ መታወቅ አለመቻሉ፣ የህመሙን ጥናት ሊያሳዩ የሚችሉ ምልክቶች ወይም መረጃዎች በተገቢው ደረጃና መጠን አለመዘገባቸው በሽታው ወይም ወረርሽኙ ካስከተለው ጉዳት ያነሰ ገጽታ ሊያንጸባርቁ መቻሉን አጽንኦት ሰጥተው አስረድተዋል። ይህ ሁሉ ሆኖ ግን አፍሪካን ወይም ደግሞ በዋናነት አሁን አሳስቦን የምንነጋገርባት ኢትዮጵያን ኮቪድ አላፈራረሳትም። አሜሪካን እንዳደረገው፣ ጣሊያንን እንዳደረገው ወይ እንግሊዝን እንዳደረገው በኮቪድ ከፍተኛ ጥቃት ስራ አልወደቀችም ኢትዮጵያ። አብዛኛው ብዙ የአፍሪካ ሀገሮችን በተመሳሳይ ሁኔታ ውስጥ አሉ። ቅድም የጠቃቀሷቸውንም ጨምረው እንደው ፈታፈት አድርገን እንድናይ ሊሆኑ የሚችሉ የሚባሉትን በአንድ ወገን ቀጣይ ጥናትና ምርመራ ያስፈልጋል ሲሉ ከውይይታችንም በፊት እንዲሁ ጠቅሰውልኝ ነበር። ቅድምም ነካክተውታል። እንደው አንድ ቦታ ሁሉንም ይሄን ውይይት የሚከታተሉ ሰዎች ለምን ተለየ የሚለውን ነገር ትንሽ ብርሃን ቢፈነጥቁበት። በእርግጥ ያላለቁ ብዙ ጥናቶች እንደሚያስፈልጉም ጠቁመዋል ዶክተር አሰፋ።
እሺ፣ አንድ ከዛ በፊት ትንሽ መናገር የምፈልገው ኢትዮጵያ ውስጥ ጥንቃቄ ሲያደርግ ሰው ሳይ ትልቁ ትኩረት ሃይጂን ላይ ነው፣ እጅ ላይ ሳኒቴሽን ወይም መታጠብ ላይ በጣም ሲያተኩሮ ያለው። ነገር ግን አንድ ሰውን ለማሳጠብ ደግሞ ጎን ያለው ሰው ተጠጋግቶ ነው የሚያሳጠው። በመጀመሪያ ደረጃ ኮቪድ የትንፋሽ በሽታ ነው። ይህን ሰው ማወቅ አለበት። ሬስፒሬተሪ ነው በትልቅ። ስለዚህ መጀመሪያ ትንፋሽ ላይ ነው ከፍተኛ እንትን ማድረግ ያለብን። በእርግጥ ከእጅ ላይ ይሄ ሃንድ እና ሚኩስ ሜምብሬ የምንለው ያ አያስተላልፍም ማለት አይደለም። እሱ ላይ ግን በጣም ትልቅ ኤንፈሲስ ሰጥቶ መጠጋጋቱ የበለጠ ጎጂ ነው እና
እውነቱን ያነሱት በታች ቫይረሱን የሚያጠፋ ነገር እያደረጉ ከላይ ግን ማስተላለፍ የሚችለውን ነገር ቅርብ አድርገዋል። ጭራሽ በቀጥታ የመተንፈሻ አካላት የሚተነፍሱትና የሚቀበሉበት ቦታ ተፈጥሯል ተጠጋግተው ነው የሚሉ ነው።
አዎ፣ እና እዚህ ላይ በአጠቃላይ ማስተካከል አለባቸው። ወደ ጥያቄው ግን ምንድን ነው፣ አንድ በሽታ የሚገባውን አይነት ጸባይ ከአንድ ቦታ እና ሌላ ቦታ ያሳየ የተለያየ ነው ሲባል የሚታዩ ነገሮች አሉ። አንዱ ሆስት የምንለው ሰውየው ራሱ አንድ ሰው እሱ ነው ወይ ልዩነቱን የፈጠረው? ሁለተኛ ቫይረሱ ነው ወይ? ሶስተኛ ቫይረሱና ያ ሰው ኢንተራክት ሲያደርጉ የተለየ ነገር አለ ወይ ነው። እንዳልነው ቅድም የቫይረሱ እዚህና እዛ ያለው በሽታ የማምጣት ጸባዩ ተመሳሳይ ነው ወይ ወይ አይደለም የሚለው ገና ነው እሱ መጠራት ያለበት። እንግዲህ ቫይረሶች ተወስደው አኒማል ላይ እንስሳ ላይ የተደረጉ ምን አመጡ የሚለው ነገር መጠናት አለበት። ከቦታ ቦታ ጸባያቸው ተለያይቶ ሊሆን ስለሚችል። ሁለተኛ ሰዎችም ወይ ራሱ አንድ ኢትዮጵያዊ ከአንድ አውሮፓ ወይ አሜሪካ ከሚኖር የተለየ ሁኔታ አለ ወይ? ከእድሜ ስርጭቱ ውጪ አብረውን የኖሩ በሽታዎች ከዚህ በፊት ሰውነታችን ላይ ያመጡትን ለውጦች አናውቅ። እነዚህ ነገሮች አሁን መጠናት አለባቸው። ለምሳሌ ቢሲጂ በዓለም ደረጃ ምናልባት የቢሲ
ለሳንባ በሽታ ይሰጣል።
ለሳንባ በሽታ መከላከያ ለቲቪ የሚሰጠው ኢትዮጵያ ውስጥ 1% ይሰጣል፣ ሆስፒታል አካባቢ ላለ ሰው እና ጤና አክሰስ ላለው ሰው እሱስ ጠቅሞ ሊሆን ይችላል የሚልም እይታ አለ። ነገር ግን እሱን ደግሞ ትንሽ የሚያፈርሰው ወደ ብራዚል አካባቢ በሽታው ጸንቷል፣ ግን ቢሲጂም ይወስዳል። ሌላ ቫይረሶች ከዚህ በፊት ሌላ ቫይረሶች ጋር ተጋልጠን ከሆነ እነሱስ ጥቅም አላቸው ወይ? ሌላ የተከተብናቸው ክትባቶች ጥቅም አላቸው ወይ? እነዚህ ሁሉ ገና ጥናት ውስጥ መግባት አለባቸው። ሌላ ደግሞ ኢንቫይሮንመንቱ የተለያየ ነው። አካባቢው አየር አለ፣ ፀሐይ ብርሃን አለ፣ ሙቀት አለ፣ የአየር እንቅስቃሴ አለ። እነዚህ ሁሉ ነገሮች ከቦታ ቦታ ይለያያሉ። እና እነዚህ ፋክተሮች ሶስቱ ሰው ነው ወይ ቫይረሱ ነው ወይ አካባቢው ነው ወይ ወይስ ሲደመሩ ያላቸው ኢንተራክሽን የተለየ ነው ወይ በዚህ ትንሽ ለየት ላለ ሁኔታ ማየታችን የሚለው በጣም ጥልቅ የሆነ ሰፋ ያለ ጥናት መደረግ ያለበት። ነገር ግን ኮቪድ ከኛ ጋር ነው የሚኖረው። አዲስ በሽታ የሰው ልጅ ጨመረ ማለት ነው። አዲስ ቫይረስ እንስሳ ጋር የነበረ ወደኛ መጥቷል አሁን። ስለዚህ የሚጠፋ ነገር አይደለም። ገና ክትባት 70% ወይም 80% መከላከያ አቅም ህብረተሰብ ከገነባ በኋላ ነው ወረርሽኝ መሆኑ የሚቆመው። ወረርሽኝ መሆኑም ቆሞ ህመም መምጣቱ ሊቀጥል ይችላል። እንደዛ ነው አብዛኛው የምናየው በበሽታ። አዲስ በሽታ ለሰው ልጅ መጣ ማለት ነው እና ጥንቃቄው ግዴታ መቀጠል ያለበት ነገር መሆኑን ሰው ማወቅ አለበት።
ዶክተር አሰፋ መኮንን ጀጃው ኮቪድ-19 ዛሬ ያለበትን ሁኔታ ይልቁንም ደግሞ በኢትዮጵያ የሚታየው እርስዎን መሰል ባለሙያዎች አሳስቦናል የምትሉት መዘናጋት የሚታይበትን ሁኔታ አስመልክቶ የሚያስፈራውንና የማያስፈራውን መለየት የሚቻልበት ሰዎች በራሳቸው የሚወስዷቸውን እርምጃዎች በተጨባጭም ሳይንሱ የሚነግረንን ዛሬ የተደረሰበትን ሊሆኑ የሚችሉትንም በጥናት ላይ ያሉትንም ጨምሮ በዝርዝር ነው ሙያዊ ትንታኔ የሰጡን። መሰል ውይይቶቻችን ደግሞ እንደምናገኘው ተስፋ አድርጋለሁ። ለአሁኑ ለሰፊው ሙያዊ ትንታኔው ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
ጤናውን
የአፍሪቃ ጋዜጠኞች ለአደጋ የተጋለጡ በመሆናቸው የአፍሪቃ ህብረት በጋዜጠኞች ላይ የሚደቀኑ አደጋዎችን የሚከታተል ድረገጽ ተመስርቷል። ዓላማውም የሚዲያ ሰራተኞችን የደህንነት ሁኔታ ለማሻሻል እና የመናገር መብትን ለመደገፍ መሆኑን የአሜሪካ ድምፅ ዘጋቢ አኒታ ፓውል ከጆሃንስበርግ በላከችው ዘገባ ጠቅሳለች። አዳነች ፍስሐዬ ለአፍሪቃ ነክ ርዕሶች ዝግጅቷ እንዲህ አቅርበዋለች።
ዓለም አቀፍ የጋዜጠኞች ፌዴሬሽን በገለጸው መሰረት ባለፈው ዓመት 6 አፍሪካውያን ጋዜጠኞች ተገድለዋል። ስፍር ቁጥር የሌላቸው ጋዜጠኞች ደግሞ ለአደጋ ተጋልጠዋል፣ ታስረዋል፣ ተዋክበዋል፣ ሳንሱር ተደርጎባቸዋል ሲሉ በርካታ የሚዲያ ነጻነትና የሰብአዊ መብቶች ተሟጋች ቡድኖች ሲናገሩ ቆይቷል። የአፍሪካ ህብረት ታዲያ ይህ መቆም አለበት እያለ ነው። ይህን ለማድረግም የጋዜጠኞች ዋናው መሳሪያ የሆነውን ሀቅ ወይም ፋክት እየተጠቀመ ነው። www.safetyofjournalistsinafrica.africa የተባለ አዲስ ድረገጽ ባለፈው አርብ ተመስርቷል። ይህ ድረገጽ በአፍሪካውያን ጋዜጠኞች ላይ የሚደቀኑ አደጋዎችን ይከታተላል። የአፍሪካ ዋና አዘጋጆች መድረክ ሊቀመንበር ጆቪያ ራንታው በሙያቸው ምክንያት የሞት አደጋ የደረሰባቸውን የስራ ባልደረቦቻቸውን ያስታውሳሉ።
We stand on the shoulders of these giants, these heroes of the media in Africa, in whose name we today launch this platform.
በነዚያ ግዙፎቹና የአፍሪካ ሚዲያ ጀግኖች ተከሻ ላይ ነው የቆምነው። በሙያዊ ስራቸው ምክንያት የሚደርስባቸውን ወከባ፣ እስራትና ግድያ ለማቆም እንዲረዳ ዛሬ ይህን መድረክ የመሰረትነው በነሱ ስም ነው። በአንዳንድ የምናፈቅራት አፍሪካ ክፍሎች የሚዲያ ነጻነት፣ የመናገር ነጻነት እንዲሁም ለመረጃ ተደራሽነት ማግኘት የሞትና የህይወት ጉዳይ ነው።
ከሩቅ ሆነው በታዋቂ ሰዎች ላይ በመጮህ ጥያቄ ለመጠየቅ በመሞከር እነዛን ሰዎች የሚያበሳጩ ጋዜጠኞች እንዳሉ አምነው የተቀበሉት ራንታውና ጓዶቻቸው ኦፕዌል ቺኖ ኦኖን የመሳሰሉ ጋዜጠኞችም እንዳሉ መጥቀሳቸው አልቀረም። ቺኖ ኦኖ የዚምባብዌ መርማሪ ጋዜጠኛ ሲሆን ፖሊሶች በኮቪድ-19 ምክንያት የተደነገገውን የመንቀሳቀስ እገዳን ሲያስከብሩ አንድን ህፃን ደብድበው ገድለዋል የሚል ወሬ በትዊተር በማስተላለፉ የሐሰት ዜና ነስቷል በሚል ለሶስት ሳምንታት ታስሮ በቅርቡ በዋስ ተለቋል። የደቡብ አፍሪካው ፕሬዚደንት ሲሪል ራማፎሳ በጋዜጠኞች ላይ የሚደቀነውን አደጋ የሚከታተለውን እቅድ ለመደገፍ ጋዜጠኞችንና ስራቸውን መውደድ አለብን ማለት አይደለም ብለዋል።
It requires that we vigorously defend the right of journalists to do their work, to write, to publish.
የሚያስፈልገው የጋዜጠኞችን መብት በሚገባ መጠበቅ ነው። በአንዳንድ ወይም በሁሉም ስራዎቻቸው ባንሰማም እንኳ ጋዜጠኞች ስራቸውን የማከናወን፣ የፈለጉትን የመጻፍ፣ ከማሳተምና የማሰራጨት መብታቸው እንዲከበር ያስፈልጋል። አፍሪካ የሰብአዊ መብት ባህል፣ የዲሞክራሲ፣ የጾታ እኩልነት፣ አካታችነት፣ ሰላም፣ ብልጽግና ለሁሉም ዜጎች ደህንነት እንዲኖር እንዲሁም የሚዲያ ነጻነት ካለ ገደብ ለማሰረጽ እየሰራች ነው። የተመሰረተው አዲስ መድረክ በመላ አፍሪካ ያሉትን ጋዜጠኞችና በአፍሪካ ዙሪያ ያሉትን ሌሎች የሚዲያ ሰራተኞችን ደህንነት ለመጠበቅ የሚያስችል ወሳኝ መሳሪያ ነው።
የሚዲያ ነጻነት ተሟጋቾች በበኩላቸው ጋዜጠኞችም ቢሆኑ ኃላፊነት እንዳለባቸው ሳይወሰላለፉም የጋዜጠኞችን ደህንነት ለመጠበቅ የተመሰረተው ድረገጽ በቨርቹዋል ወይም በርቀት በተከፈተበት ወቅት የፌሊሲየን ካፑጋን ጉዳይ አንስተዋል። ካፑጋ ሬዲዮ ቴሌቪዥን ሊብሬ ዴ ሚሌ ኮሊንስ የተባለው የጥላቻ ፕሮፓጋንዳ ስርጭትን የመሰረቱ ናቸው። የሬዲዮና የቴሌቪዥን ስርጭቱ ሩዋንዳውያን እንደ አውሮፓ አቆጣጠር በ1994 ዓ.ም ከ800,000 በላይ ዜጎችን ህይወት ባጠፋው ፍጅት እንዲሳተፉ ይቀሰቅሱ ነበር። ካፑጋ የሬዲዮና ቴሌቪዥን ስርጭቱን የጥላቻ ነበልባልን ለመጥፋትና ግጭት ለመቀስቀስ ስለተጠቀሙበት ሄግ በሚገኘው ዓለም አቀፍ የወንጀል ችሎት ፊት ቀርበው በእስር ይገኛሉ። ለ23 ዓመታት ያህል በድብቅ ሲኖሩ ቆይተው በ84 ዓመት ዕድሜያቸው ከፓሪስ ወጣ ብሎ በሚገኝ ቦታ ላይ መያዛቸው ታውቋል። የአፍሪካ ህብረት የስነ ህንፃ ሴክሬታሪያት አስተዳደር ኃላፊ ሳላህ ሐማድ ህብረቱ ሀቀኛ ጋዜጠኝነትን ከጠንካራና ሰላማዊ ማህበረሰብ ጋር እንደሚያያይዝ ተናግረዋል።
So when we are talking about the rights of people, the rights of human and people's rights in Africa, we cannot really exclude media freedom as well as
ስለ ህዝቦች መብት፣ ስለ ሰብአዊና ስለ አፍሪካውያን መብት ስናወራ ስለ ሚዲያና ስለ መናገር ነጻነት እንዲሁም መረጃን ስለማግኘት መብት ሳናነሳ ልናልፍ አንችልም። የአፍሪካ ህብረት ታዲያ የነዚህ መብቶች መጠበቅን አብክሮ እንደሚደግፍ አመላክቷል።
የአፍሪካ ህብረት የከፈተው መድረክ እንደ አውሮፓ አቆጣጠር ጥር 19 ላይ በትግራይ ክልል የተገደለውን ጋዜጠኛ አይነት በጋዜጠኞች ላይ የሚፈጸሙ ጥቃቶች ትኩረት እንዲያገኙ ይረዳል። የኢትዮጵያ የሰብአዊ መብት ካውንስል በገለጸው መሰረት ጋዜጠኛ ዳዊት ከበደ አራያና ጓደኛው መቀለ ከተማ ውስጥ በመንግስት የጸጥታ ኃይሎች ተገድለዋል። አድማጮች፣ የአፍሪካ ህብረት አፍሪካውያን ጋዜጠኞች በሙያቸው ምክንያት የሚደቀንባቸውን አደጋ ለመከታተል ስለመሰረተው የድረገጽ መድረክ የተቀናበረው ዝግጅት እዚህ ላይ አብቅቷል። ሳምንት በሌላ ርዕስ እንገናኝ። በደህና ቆዩን።
የቤት ኪንግ የኢትዮጵያ ፕሪምየር ሊግ 10ኛ ሳምንት ጨዋታዎች ከሰሞኑ ተደርገዋል። አርብ ጥር 21 ቀን 2013 በተደረገው ጨዋታ ወልቂጤ ከተማ ድሬዳዋ ከተማን 3-1 ሲያሸንፍ ኢትዮጵያ ቡናና ባህር ዳር ከተማ 2-2 አቻ ወጥተዋል። ቅዳሜ ጥር 22 2013 በተደረገ ጨዋታ ቅዱስ ጊዮርጊስ ከሲዳማ ቡና፣ ሰበታ ከተማ ከሃዲያ ሆሳና 0-0 አቻ ወጥተዋል። እሁድ ጥር 23 2013 በተደረጉ ጨዋታዎች አዳማ ከተማ ሐዋሳ ከተማን፣ ወላይታ ዲቻ ጂማ አባ ጅፋርን በተመሳሳይ ውጤት 3-1 አሸንፈዋል። ፋሲል ከነማ በ22 ሀዲያ ሆሳና በ18 ቅዱስ ጊዮርጊስ በ17 ነጥቦች ሳምንቱን ከአንደኛ እስከ ሶስተኛ ደረጃ ይዘው ጨርሰዋል። የከፍተኛ ጎል አስቆጣሪዎችን ደረጃ ሙጂብ ቃሲም ከፋሲል ከነማ በ12 ጎሎች ይመራል። አቡበከር ናስር ከኢትዮጵያ ቡና በ11 ጎሎች፣ ጌታነ ከበደ ከቅዱስ ጊዮርጊስ በ7 ጎሎች ሁለተኛና ሶስተኛ ደረጃ ላይ ይገኛሉ። ትውልደ ኢትዮጵያዊው አበረ ካሳው በላይና ትውልደ ኢራናዊው ካስራ ማህዲ ፑርናጃድ በመጪው የቶኪዮ ኦሎምፒክ የስደተኞቹን ኦሎምፒክ ቡድን ወክለው ለመሳተፍ ጥረታቸውን ቀጥለዋል። አበረ ካሳው ነዋሪነቱን አውስትራሊያ ያደረገ ሲሆን በረጅም ርቀት ሩጫ ተሳታፊ ለመሆን አቅዷል። ካስራ ማህዲ ፑርናጃድ በበኩሉ ኢራን ውስጥ ይኖር የነበረ በጀርመን በስደተኝነት የሚገኝ የቴኳንዶ ስፖርት ተወዳዳሪ ነው። በጃፓን ኦሎምፒክ ተሳታፊ የሚያደርገውን የማጣሪያ ውድድር በሶፊያ ከተማ ላይ ያደርጋል። በተለያዩ ሀገራት ተበትነው የሚኖሩ ስደተኞችን የሚወክል ቡድን በኦሎምፒክ አደባባይ መሳተፍ የጀመረው ዛሬ 5 ዓመት በተካሄደው የሪዮ ኦሎምፒክ ላይ ነበረ። በዚያ ኦሎምፒክ ላይ ኢትዮጵያዊው ዮናስ ክንዴን ጨምሮ በአጠቃላይ 10 አትሌቶች ተሳትፈዋል። ዜናው የተገኘው ከኦሎምፒክ ድረገጽ ነው። አርብ ዕለት ኤልሳልቫዶር የሳልቫዶር እግር ኳስ ፌዴሬሽን የቀድሞ ፕሬዚደንት የነበሩትን ሬናልዶ ቫስኩዝን ለአሜሪካ አሳልፋ ሰጥታለች። ሬናልዶ በዩናይትድ ስቴትስ በገንዘብ ማጭበርበር ወንጀል ሲፈለጉ ነበረ። የሰሜን ማዕከላዊና ካሪቢያን ሀገራት የእግር ኳስ ኮንፌዴሬሽን ኮንካካፍን ባመሰ የብዙ ሚሊዮን ዶላሮች የሙስና ወንጀል ዩናይትድ ስቴትስ ከከሰሰቻቸው በኋላ የዛሬ 6 ዓመት ገደማ በቁጥጥር ስር ውለዋል። ዛሬ ሬናልዶ ቫስኩዝን አሳልፈን የመስጠቱ ሂደት ተጠናቋል ሲል የኤልሳልቫዶር ጠቅላይ አቃቢ ሕግ መስሪያ ቤት በትዊተር ገጹ በኩል አስታውቋል። ሮይተርስን የዘግበው
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናጋጃችሁ አሉላ ከበደ ከአቀናባሪያችን ንጉሱ ታምሬ ከእለቱ ዋና አዘጋጅ ሰለሞን አባትና ከተቀሩ ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ ማክሰኞ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና አደሩ።